ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 23 2016 ዓ.ም ዝግጅታችን ጀመረ።
ዩናይትድ ስቴትስ የኢትዮጵያ ወቅታዊ ሁኔታ እንደሚያሳስባት አስታወቀች።
And we are deeply concerned about the ongoing violence in Amhara and Oromia. Significant loss of life and severe
ከግጭት ጋር የተያያዘ መጠነ ሰፊና ከባድ ጾታዊ ጥቃት፣ በጣም ብዙ ቁጥር ያለው ሰው ህይወት መጥፋትና ከፍተኛ መጠን ያለው የኢኮኖሚ መቃወስን ጨምሮ ከፍተኛ ጥቃትና የሰብአዊ መብት ጥሰቶች መፈጸማቸውን የሚያሳዩ ተአማኒነት ያላቸው ሪፖርቶች አሉ።
በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የኢትዮጵያን ወቅታዊ ሁኔታ አስመልክቶ በተካሄደው የምስክርነት ሂደት የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ከተናገሩት የተቀነጨበውን የሰማችሁት። የእማኝነት ሂደቱን አስመልክቶ ሰፋ ያለ ዘገባ ይኖረናል።
የኢትዮጵያን የቲያትር እንቅስቃሴ፣ የሙዚቃ እንቅስቃሴ፣ የቅዱስ ሀገር የስዕል እንቅስቃሴ ላንሳካል የአዲስ አበባ ዩኒቨርሲቲ ባህል ማዕከል ሳታነሳ ማለፍ አችልም።
አሁን ደግሞ የሰማችኋቸው ተስፋዬ እሸቱ በአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ወይም ቲያትሪካል አርት ትምህርት ቤት ረዳት ፕሮፌሰር እና የባህል ማዕከሉ ዋና ዳይሬክተር ናቸው። ግማሽ ምዕተ ዓመትን የተሻገረ ዕድሜ ያለው የአዲስ አበባ ዩኒቨርሲቲ የባህል ማዕከልን በሚቃኘው ዝግጅታችን ተመልሰው ይመጣሉ።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ህዳር 23 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እንዳስሳለን። ዘና የሚያደርጓችሁን ሙዚቃዎችን አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከእሁድ ምሽት ዜና ጋር እንግዶል ነኝ። ዛሬ እሁድ በጋዛ ሰርጥ ውጊያው በቀጠለበት ሁኔታ የአሜሪካው ፕሬዚደንት ጆ ባይደን አስተዳደር እስራኤል በጋዛ ላይ በምትፈጽመው ጥቃት ፍልስጤማውያን ሲቪሎችን ከሞት እንድትጠብቅ የሚያሰማውን ጥሪ ቀጥሏል። ለሰባት ቀናት የነበረው ተኩስ ማቆም ከትናንት በስቲያ አርብ ማክተሙን ተከትሎ እስራኤል በደቡብ ጋዛ የሚገኘውን የካን ዩኒስ ከተማ ካለማቋረጥ በመደብደብ ላይ ነች። እንደ አሶሼትድ ፕሬስ ዘገባ ከሆነ እስራኤል ፍልስጤማውያን ለቀው እንዲወጡ የሚጠይቀውን አካባቢ የሐማስ መሪዎች ተደብቀውበታል ወዳለችው ወደ ደቡብ ጋዛም በማስፋት ድብደባዋን ቀጥላለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ትናንት እንዳስጠነቀቁት በሐማስ የተያዙ ታጋቾች እስኪለቀቁና ቡድኑ ሙሉ ለሙሉ እስከሚደመሰስ ድረስ ጥቃቱ ይቀጥላል፣ ከባዱ ጦርነት ከፊታችን ይገኛል ሲሉ ተደምጠዋል ነታንያሁ። ይህ በእንዲህ እንዳለ በአሜሪካ ምርጫ ከፍተኛ ፉክክር ይኖርባቸዋል በተባሉ በርካታ የአሜሪካ ግዛቶች የሚገኙ የእስልምና መሪዎች ለፕሬዚደንት ጆ ባይደን የነበራቸውን ድጋፍ እንደሚስቡ አስታውቀዋል። ምክንያት ያሉትም ፕሬዚደንቱ በጋዛ የሚካሄደው ጦርነት የተኩስ አቁም እንዲደረግ ጥሪ ለማድረግ ፈቃደኛ ባለመሆናቸው ነው። በሚቺጋን የሚገኙ ዲሞክራቶች ፕሬዚደንቱ የእስራኤልና ሐማስ ጦርነትን የያዙበት መንገድ በመጪው ዓመት በሚካሄደው ምርጫ የአረብ አሜሪካውያንን ድምፅ ሊያሳጣቸውና የምርጫውን ውጤትም ሊቀይረው እንደሚችል ዋይት ሀውስን አስጠንቅቀዋል። በአሜሪካ ከፍተኛ ቁጥር ያላቸው አረብ አሜሪካውያን በሚገኙባት ሚቺጋን የተሰባሰቡትና ከሚኒሶታ፣ አሪዞና፣ ዊስኮንሲን፣ ፍሎሪዳ፣ ጆርጂያ፣ ኔቫዳ እና ፔንስልቬኒያ የተሰባሰቡት ሙስሊም መሪዎች ለባይደን የነበራቸውን ድጋፍ በሚያቆሙበትና በጋዛ የተኩስ አቁም ስለሚኖርበት ጉዳይ ውይይት ተቀምጠዋል። ኮንፈረንሱ እንዲዘጋጅ ድጋፍ ካደረጉት ውስጥ በሚኒሶታ ነዋሪ የሆኑት ጄላኒ ሁሴን እንደሚሉት ባይደን ተኩስ የማቆም ጥሪ ለማድረግ ፍላጎት ባለማሳየታቸው ከአሜሪካ ሙስሊም ማህበረሰብ ጋር የነበራቸው ግንኙነት መጠገን በማይችልበት ሁኔታ ተሰብሯል። ቤተሰቦችና ህፃናት በምንከፍለው የታክስ ገንዘብ እንዲጠፉ እየተደረገ ነው ሲሉ ተደምጠዋል ጄላኒ ሁሴን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የኒጀር ወታደራዊ ሁንታ በቁጥጥር ስር የዋላቸውን ፕሬዚደንት መሐመድ ባዙምን እንዲለቅና ወደ ሶስተኛ ሀገር እንዲሄዱ እንዲፈቅድ ናይጄሪያ ጥያቄ አቅርባለች። ናይጄሪያ የወቅቱ የቀጠናው የኢኮኖሚ ማህበረሰብ ኤኮዋስ ሊቀመንበር ነች። የሐምሌውን መፈንቅለ መንግስት ተከትሎ ኤኮዋስ በኒጀር ላይ ማዕቀብ ጥሏል። ኤኮዋስ ባዙም ወደ ስልጣናቸው እንዲመለሱ ጥሪ ቢያቀርብም ወደ ሲቪል አስተዳደር ለመመለስ እስከ 3 ዓመት ያስፈልገኛል በሚል ወታደራዊ ሁንታው ባዙምን አግቶ ቆይቷል። ፕሬዚደንት ባዙም ኒጀርን ለቀው መውጣት እንዲችሉ ጥያቄያችንን አቅርበናል ሲሉ የናይጄሪያው የውጭ ጉዳይ ሚኒስትር ዩሱፍ ቱጋር ለአገር ውስጥ ቴሌቪዥን ጣቢያዎች ተናግረዋል። ወደ ሶስተኛ ሀገር እንዲሄዱ ከተደረገ በኋላ ማዕቀቡን ስለማንሳት እንነጋገራለን ብለዋል የውጭ ጉዳይ ሚኒስትሩ። የኤኳስ መሪዎች የዛሬ ሳምንት እሁድ በናይጄሪያ ጉባኤ እንደሚቀመጡ ተነግሯል። ባለፉት 3 ዓመታት በማሊ፣ ቡርኪና ፋሶ፣ ጊኒ እና ኒጀር መፈንቅለ መንግስት ስላስተናገደው ቀጠና ይወያያሉ ተብሏል። በመጨረሻም ተደጋጋሚ ወንጀል ፈጽመዋል የተባሉ 7 ሰዎች እጅ እግራቸውን ታስረው በእሳት ተቃጥለው መገደላቸውን የደቡብ አፍሪካ ፖሊስና ነዋሪዎች አስታውቀዋል። ከፍተኛ ወንጀል ግድያና መደፈር እንደሚታይባት በሚነገረው ዲፕ ስሉት በተሰኘችና ከጆሃንስበርግ በስተሰሜን በምትገኘው ከተማ የተፈጸመው ግድያ በቡድን በመንጋ በመጡ ሰዎች ነው ተብሏል። አርብ ምሽት ላይ በእሳት የተቃጠሉ ሰዎች እንደተገኙ ሪፖርት የደረሰው ፖሊስ 2 በእሳት የከሰሉ አስከሬኖችን ሲያገኝ፣ በማግስቱ ትናንት ቅዳሜ ደግሞ 5 ተጨማሪ አስከሬኖች ተገኝተዋል። ጎማ ባንገታቸው ላይ ጠልቆ እሳት እንደተለኮሰባቸው አንድ የከተማዋ ነዋሪ ለኤኤፍፒ ዜና ወኪል ተናግረዋል። ክብራትና ክብራን ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ዜናውን ያሰማችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 23 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። የትውልድ ቅብብሎሽን ያሳየው በኢትዮጵያ ረዥሙ ጥናት ቀጣይነት ስጋት ተጋርጦበታል።
ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ከደሃ አካባቢ ነው። እንደዚሁም በገጠሩ ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት።
የሰማችኋቸው በ6 የኢትዮጵያ ክልሎች ከ3000 በላይ ወጣቶችን ላለፉት 2 አስርት ዓመታት ያጠናው የያንግ ላይቭስ ኢትዮጵያ ዋና ዳይሬክተር የሆኑትን ዶክተር አሉላ ፓንክረስትን ነው። በምሽቱ እንግዳችን ናቸው። ወደኋላ ላይ ይመለሳሉ።
2 ሳምንታችንን ጠብቀን እንደተለመደው የእሁድ ምሽት መሰናዶአችንን ለአድማጮቻችን ልናደርስ ተዘጋጅተናል። እጃችሁ ከምን እያሉ ነው ስመኝሽ?
ብዙ ነገር አለ እጃችን ላይ። ግን ከዛ በፊት ዝግጅታችንን ሞቅ ባለ ሙዚቃ ነው የምንጀምረው።
አዎ፣ አቀናባሪያችን ብርሃን ኃይሉ የሜላት ቀለመወርቅን ሰው ማማሩ የተሰኘ አዲስ ዜማ አዘጋጅታልናለች። በሱ ትንሽ ዘና ብለን እንመለሳለን።
ምክንያት ሁሉ ደስ ይላል ፍቅር ሲፈካ በሩቅ ያርግልን ክፉን ፈካ ያለች የምትጫወተውን ሞቅ ያለ ሙዚቃ ነው ሰምተን የተመለስነው። አድማጮቻችንም ልክ እንደኛ ስሜታቸው በሙዚቃው ፈካ እንዳለ እናምናለን።
ስለዚህ በዚሁ የመጀመሪያው መሰናዶ አርገን ወደ አዘጋጀነው ዘገባ እንለፍ። የኢትዮጵያ ወቅታዊ ሁኔታና የዩናይትድ ስቴትስ ፖሊሲ አካሄድን ይመለከታል። በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ በኢትዮጵያ ወቅታዊ ጉዳዮች ዙሪያ የዩናይትድ ስቴትስ መንግስት የሚከተለውን ፖሊሲ አስመልክቶ ሐሙስ ከመንግስት ኃላፊዎች የማኝነት ቃሎችን አዳምጧል። አንቺም በቦታው ተገኝተሻል ስመኝሽና ተከታትልሽው ነበር።
ልክ ነህ ደረጀ። በምክር ቤቱ ተገኝተው ቃላቸውን የሰጡት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር እና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማን ሲሆኑ በኢትዮጵያ በሚታየው የፖለቲካ፣ የደህንነት፣ ኢኮኖሚያዊና ሌሎች ተያያዥ ጉዳዮች ዙሪያ አሜሪካ ያላትን አቋም አብራርተዋል።
ስለዚህ ኢትዮጵያ ተስፋ ወይስ መከራ በሚል ርዕስ የዩናይትድ ስቴትስ ፖሊሲ አካሄድ ላይ ያተኮረው እማኝነት ምን ይመስል ነበር? ምን አይነት ሀሳቦች ተነሱ? አሜሪካ በኢትዮጵያ ወቅታዊ ሁኔታ ላይ የምታራምደው ፖሊሲስ ምን ይመስላል? የሚለውን አጠናክረሽ ወደ አሰናዳሽው ዘገባ እንለፍ።
በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ውስጥ የተካሄደውን የእማኞቹ ቃል የማዳመጥ ሂደት በንግግር የከፈቱት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ሊቀመንበር የሆኑት እንደራሴ ጆን ጄምስ ናቸው። ኮሚቴው በዋናነት ከአንድ ዓመት በፊት በኢትዮጵያ መንግስትና በህወሓት መካከል የተፈረመውን የሰላም ስምምነት ትግበራን ለመፈተሽና በተለይ ደግሞ የአሜሪካና የኢትዮጵያን የሁለትዮሽ ግንኙነት ለመገምገም የተሰበሰበ መሆኑን ያብራሩት ጄምስ ኢትዮጵያ እየተጓዘችበት ያለው መንገድና አሜሪካ የምትከተለው የፖሊሲ አቅጣጫ እንደሚያሳስባቸው ገልጸዋል። የምስክርነት ቃላቸውን እንዲሰጡ የተጠሩት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር እና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማንም ስለ ሰሜን ኢትዮጵያ የሰላም ስምምነት አፈጻጸም፣ በአማራና በኦሮሚያ ክልሎች ስለቀጠለው ግጭትና ኢትዮጵያ እንደ ቻይና፣ ሩሲያና የተባበሩት አረብ ኤምሬትስ የመሳሰሉ ሀገሮች ጋር ስለፈጠረችው ሰፊ ኢኮኖሚያዊ ትስስር እንዲያብራሩ ጠይቀዋቸዋል። አስቀድመው የምስክርነት ቃላቸውን የሰጡት አምባሳደር ማይክ ሃመር የባይደንና ሃሪስ መንግስት በዋናነት ከአንድ ዓመት በፊት በኢትዮጵያ መንግስትና በህወሓት መካከል በተደረሰው የሰላም ስምምነት አፈጻጸም ላይ እንዳተኮረ ገልጸዋል።
Over the last year we have seen significant progress. For example, independent monitoring
ባለፈው አንድ ዓመት ውስጥ ከፍተኛ መሻሻል አይተናል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነርና ሌሎች ገለልተኛ ታዛቢዎች እንዳስታወቁት የሰሜኑ ጦርነት ከቆመ በኋላ በትግራይ ውስጥ ይፈጸም የነበረው የሰብአዊ መብት ረገጣና የመብት ጥሰት በከፍተኛ ሁኔታ ቀንሷል። ጎን ለጎን ደግሞ የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ለኢትዮጵያ ያቋቋመው ዓለም አቀፍ የሰብአዊ መብት ጥሰቶች መርማሪ ኮሚሽን ሪፖርት አሁንም በምዕራብ ትግራይ ችግር መኖሩንና በኤርትራ ኃይሎች እየደረሰ ያለው በደል አሁንም መቀጠሉን ማመላከቱ ብዙ መሰራት እንዳለበት ያሳያል።
አምባሳደር ሃመር አያይዘው በአማራ ክልልና በኦሮሚያ ክልል የቀጠለው ግጭትም የአሜሪካን አስተዳደር በከፍተኛ ሁኔታ እንደሚያሳስበው አመልክተዋል።
And we are deeply concerned about the ongoing violence in Amhara and Oromia.
ከግጭት ጋር የተያያዘ መጠነ ሰፊና ከባድ ጾታዊ ጥቃት፣ በጣም ብዙ ቁጥር ያለው ሰው ሕይወት መጥፋትና ከፍተኛ መጠን ያለው የኢኮኖሚ መቃወስን ጨምሮ ከፍተኛ ጥቃትና የሰብአዊ መብት ጥሰቶች መፈጸማቸውን የሚያሳዩ ተአማኒነት ያላቸው ሪፖርቶች አሉ። በቅርቡ በአማራ ክልል በአስቸኳይ አዋጁ ስር እየተፈጸሙ ያሉ የንጹሐን ሰዎች ሞት፣ ያለ ፍርድ ቤት ትዕዛዝ እስር፣ እንዲሁም በዘፈቀደ የሚፈጸም ግድያ ዙሪያ የሚወጡ ሪፖርቶች ያሳስቡናል። በዚህ ግጭት ውስጥ ያሉ አካላት ሁከትን ከሚፈጥሩ የጥላቻ ንግግሮች እንዲቆጠቡና የሰላማዊ ዜጎችን ደህንነት እንዲጠብቁ አሳስበናል።
አምባሳደር ሃመር አክለው ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በፋኖና በኢትዮጵያ መንግስት መካከል አማራ ክልል ውስጥ እየተካሄደ ያለው ግጭት በንግግር እንዲፈታ ግፊት ማድረጋቸውን ገልጸዋል። መንግስት በአማራ ክልል ላይ የጣለውን ያስቸኳይ ጊዜ አዋጅ እንዲያነሳ፣ ኢንተርኔት እንዲለቀቅና መገናኛ ብዙሃን ወደ ክልሉ ገብተው ያለውን ሁኔታ እንዲያጣሩ እንዲፈቀድ ማሳሰባቸውንም አብራርተዋል። በተመሳሳይ ሁኔታ የምስክርነት ቃላቸውን የሰጡት በዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማንም የሰሜን ኢትዮጵያ ሰላም ስምምነት ለትግራይ ሕዝብ ሲፈለግ የነበረውን እፎይታ መስጠቱን ገልጸው የስምምነቱ አካል የሆኑት እንደ ትጥቅ ማስፈታት፣ የሰራዊት መበተንና ከሰላማዊ ሕዝብ ጋር ማዋሃድ እንዲሁም የሽግግር ፍትህ የመሳሰሉ ስራዎች ግን አሁንም እንደሚቀሩ አመልክተዋል።
Yet many of the most critical commitments in this agreement have yet to be fully realized.
ኢትዮጵያ ሆነም የግጭት ውጤት ከሆነ እንደ ሰፊ ጾታዊ ጥቃትና እንደ አማራና ኦሮሚያ ክልል ባሉ ሌሎች የሀገሪቱ ክፍሎች ከሚፈጸሙ የሰብአዊ መብት ጥሰቶች ጋር ትግል ላይ ናት።
የምስክርነቱን ሂደት የመሩት ሊቀመንበሩ ጄምስ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር መኖር አስፈላጊነትን አስመልክተው በቅርቡ አድርገውት የነበረው ንግግር ወደፊት በቀጠናው አዲስ ግጭት ሊቀሰቅስ ይችላል የሚል ፍርሃታቸውን ገልጸዋል። የኢትዮጵያ መንግስት የሰላም ፍላጎት የሌለው እንደሆነና ምዕራቡን ዓለም በተለይም ዩናይትድ ስቴትስን የሚፈልገው እየተባባሰ የመጣውን የገንዘብ ችግሩን ለመፍታት ብቻ መሆኑ እያሳሰባቸው መሄዱንም አመልክተው ከምስክሮቹ ማብራሪያ ጠይቀዋል።
In October 2023, Abiy publicly argued that Ethiopia landlocked
በአውሮፓውያኑ ጥቅምት 2023 አብይ በአደባባይ ኤርትራ ነጻ ከወጣች ጊዜ ወዲህ ኢትዮጵያ የባህር በር የሌላት ሀገር መሆኗንና ህዝቧን ከጂኦግራፊያዊ እስር ቤት ለማውጣት የቀይ ባህርን ወደብ ማግኘቷ የህልውና ጉዳይ መሆኑን ገልጸዋል። ታሪክን፣ ጂኦግራፊን፣ በብሔርና ኢኮኖሚያዊ ምክንያቶችን በመጥቀስ የቀይ ባህርን ጉዳይ መክፈት ወደፊት አዲስ ግጭት ሊቀሰቅስ የሚችል ጉዳይ ነው።
አምባሳደር ሀመር ለዚህ ፍራቻ ዘል ጥያቄ ምላሽ የሰጡት ስጋቱ የአሜሪካ ብቻ ሳይሆን የሌሎች በቀጠናው የሚገኙ ሀገራትም ጭምር መሆኑን በማስመር ሲሆን ጠቅላይ ሚኒስትር አብይ ለዚህ ንግግራቸው ማስተባበያ መስጠታቸውንም ጠቅሰዋል።
But I would also note that the Prime Minister has publicly said
ጠቅላይ ሚኒስትሩ መልሰው ወደብ የማግኘት ጥረቱ በንግድ ትስስርና በሰላማዊ መንገድ እንደሚደረግ በይፋ መናገራቸውን ማመላከት ፈልጋለሁ። ከዚህ አንጻር በዩናይትድ ስቴትስ እይታ በቀጠናውም ሆነ በተለይ ደግሞ ኢትዮጵያ ውስጥ ግጭቶችና ጥቃቶችን ሰላማዊ በሆነ መንገድ መፍታት አስፈላጊ መሆኑን በግልጽ ነግረናቸዋል።
ከግማሽ ሚሊዮን በላይ የሚሆን ሰው ህይወት የጠፋበትን ሰሜናዊውን የኢትዮጵያ ክፍል መልሶ ለመገንባት ከ20 ቢሊዮን ዶላር በላይ እንደሚያስፈልግ የዩናይትድ ስቴትስ ግምት ያመለክታል። 28 ቢሊዮን ዶላር የሚጠጋ የውጭ ብድር ያለባት ኢትዮጵያ ግን በከፍተኛ የዋጋ ንረትና በውጭ ምንዛሬ እጥረት ኢኮኖሚዋ እየተንገዳገደ በመሆኑ እንደ ቻይናና ዓለም አቀፉ የገንዘብ ተቋም IMF ከመሳሰሉ አበዳሪዎች የእፎይታ ጊዜ ጠይቃለች። አሁን ኢትዮጵያ ካለችበት ፖለቲካዊ ሁኔታ አንጻር ይህ ድጋፍ ያስፈልጋታል ወይ የሚለው የአሜሪካ ተመራጭ ምክር ቤት አባላቱ ጥያቄ ነው። ቤክልማን ምላሽ ሰጥተዋል።
We believe very firmly that it's in our interest, it's in the Ethiopian people's interest, and it's in the world's interest.
ኢትዮጵያውስ የኢኮኖሚው ከስ እንደከሰተ መከላከልና ኢትዮጵያውያን በሁለት ግራቸው እንዲቆሙ ማገዝ ለኛም ለኢትዮጵያ ሕዝብም እንዲሁም ለዓለምም ይጠቅማል ብለን እናምናለን። ይሄንን የምናደርገው ከ126 ሚሊዮን ሕዝቧ ከ40 በመቶ በላይ የሚሆነው አብዛኛው ከ15 ዓመት በታች የሆነ ወጣት ባለባት ሀገር ነው። ለዚህ ነው እነዚህን ሂደቶች የምንደግፈው። ድጋፋችንን ስንሰጥ ግን ከሴቶቻችንና ኢትዮጵያ ውስጥ ካለን ጥቅም ጋር በሚስማማ መልኩ ነው።
በቅርብ ዓመታት ውስጥ በኦሮሚያ ክልል በመቶዎች ለሚቆጠሩ ሰዎች ሕይወት መጥፋት ምክንያት የሆነውን በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የሚካሄድ ግጭት ለመፍታት በታንዛኒያ የተካሄዱ ድርድሮች ያለ ስምምነት ተጠናቀዋል። ይህም በክልሉ የሚፈጸሙ ግድያዎችና የመብት ጥሰቶች እንዲቀጥሉ አድርጓል። የአሜሪካ ምክር ቤት ተመራጭ እንደራሴ ቶማስ ኪን በድርድሮቹ ላይ አሜሪካን ወክለው ታዛቢ ለነበሩትና እነዚህን ግጭቶች በሰላማዊ መንገድ ለመፍታት የአሜሪካ ተሳትፎ አስፈላጊ መሆኑን ላሰመሩበት አምባሳደር ሀመር ድርድሩ እንዳይሳካ እንቅፋት የሆነው ምን እንደሆነና ድርድሩ መቼ ሊቀጥል ይችላል ብለው እንደሚያምኑ ጥያቄ አቅርበውላቸዋል።
When I took this job in June of 2022, I was told that this horrific war in Tigray, in northern Ethiopia, would never end.
በዘመን ኢትዮጵያ የነበረው አስከፊ ጦርነት መቼም እንደማያበቃ ነበር የተነገረኝ። ሆኖም በጸጥታ ዲፕሎማሲና ከአፍሪካ ህብረት ጋር በመተባበር ከፍተኛ ለውጥ ያመጣ ሰላም ማግኘት ችለናል። አሁን ደግሞ በመንግስትና በኦሮሞ ነጻነት ሰራዊት መካከል በሚደረጉ ንግግሮች ውስጥ ተሳታፊ ነን። የምንፈልገውን ውጤት እናመጣለን ብሎ መናገር ከባድ ነው። አሜሪካ ያለ ሰው በአጭር ጊዜ ምላሽ ማግኘት ይፈልግ ይሆናል። ነገር ግን ድርድሩ በጣም አስቸጋሪ ነው። ዳር ሰላም የቆዩት ለሁለት ሳምንት ከግማሽ ነበር፣ ግን መሻሻሎች ታይተዋል።
Of course, it's not only just the government, but both parties need to be prepared to
መንግስት ብቻ ሳይሆን ሁለቱም ወገኖች አንዳንድ ፍላጎታቸውን ለመተውና ለመስማማት ጦርነት መፍትሄ ያለመሆኑን ለመወሰን እንዲሁም ለህዝባቸው የሚበጀውና ሰፊ ዓላማቸውን የሚያሳካው ወደ ፖለቲካዊ ውይይት መግባት መሆኑን ለመወሰን የሚያስችል ብርታት ያስፈልጋቸዋል።
ሌላው በምክር ቤቱ አባላት አጽንኦት የተሰጠው በሰሜን ኢትዮጵያው ጦርነት ወቅት የሰብአዊ መብት ጥሰት ያደረሱ ግለሰቦች ለፍርድ እንዲቀርቡ የአሜሪካ መንግስት ምን ማድረግ ይችላል የሚለው ጥያቄ ነው። ለዚህ ምላሽ የሰጡት አምባሳደር ሀመር ይህ የኢትዮጵያ መንግስትና የጦር ሰራዊታቸው የጦር ወንጀሎችን የፈጸሙት የኤርትራ መንግስት ኃላፊነት መሆኑን አስረድተው የአሜሪካ መንግስት ግን ማንኛውንም ድጋፍ ለማድረግ ዝግጁ መሆኑን ገልጸዋል። በኢትዮጵያ እንዲካሄድ የሚታሰበው የሽግግር ፍትህ ሂደትም ዓለም አቀፍ ደረጃን የጠበቀ እንዲሆን ለማድረግ አሜሪካና ሌሎች ዓለም አቀፍ አካላት አስፈላጊውን ድጋፍ እያደረጉ መሆኑን አመልክተዋል።
The process is ongoing. I know that we are impatient in terms of wanting to see that justice be done and then
it's just a funna gna sabawch beheg ndi tiyeku kemefelga ansar tigist endelelen awqallo neger gin behullum mirken yemigenyu yemengistachin alafiyuch ከኢትዮጵያ መንግስትና የሽግግር ፍትህ ሂደቱን ለማሻሻል ኃላፊነት ካለባቸው አካላት ጋር እየተነጋገረ ሁሉን ያካተተ የሽግግር ፍትህ እንዲኖር ግፊት እያደረጉ ነው። በተጨማሪም ውስጥ ለውስጥ የተጀመሩ ሂደቶች አሉ። እኛም ይህ ሂደት ታማኒና ሁሉን አቀፍ እንዲሆን ድጋፍና ምክር እንሰጣለን።
አሜሪካ አቋርጣ ስለነበረውና በቅርቡ ስለቀጠለችው ለኢትዮጵያ የምትሰጠው የምግብ እርዳታ ዙሪያም ከምክር ቤቱ አባላት ጥያቄ ተነስቷል። በክልማን እርዳታው የቀጠለው የኢትዮጵያ መንግስት በስርጭቱ ሂደት ላይ መሰረታዊ ለውጦችን ለማድረግ ከተስማማ በኋላ መሆኑን በመሳሌ አብራርተዋል።
Earlier this month, after the government of Ethiopia agreed to major changes in the food aid distribution system, USAID decided to resume
ሁሉ የሚቀመጡበትን መጋዘኖች የማስተዳደርና የስርጭት ሂደቱ በአጋር ተቋም ስር እንዲሆን እንዲሁም የወፍጮና ሌሎች ተመሳሳይ ስፍራዎች ለክትትል ክፍት እንዲሆኑ ፈቅደዋል። በተጨማሪም ዓለም አቀፍ ተቀባይነት ያለው ተጋላጭነትን መሰረት ያደረገ የእርዳታ አቅርቦት እንዲኖር ተስማምተዋል። ይህም ተጎጂዎችን በጋራ የመለየትና የመጨረሻውን የተጠቃሚዎች ዝርዝር በጋራ የማጽደቅ ስራን ይጨምራል።
በሰሜን ኢትዮጵያ የነበረውን ጦርነት ያስቆመው የሰላም ስምምነት ከተፈረመ በኋላ አሜሪካ በትግራይ ክልል የተሻለ የእርዳታ አቅርቦት እያደረሰች መሆኗንና ጾታዊ ጥቃት ለደረሰባቸው ሴቶችም ከፍተኛ ድጋፍ እየተደረገ መሆኑን ያመለከቱት ቤክልማን አሜሪካ በምትደግፋቸው ፕሮግራሞች በኩል በተለይ በክልሉ ጾታዊ ጥቃት ለደረሰባቸው ወደ 100,000 የሚጠጉ ሴቶች የምክር አገልግሎትን ጨምሮ ሌሎች እገዛዎች እየተደረጉ መሆኑን ጠቅሰዋል። በአማራና በኦሮሚያ ክልል ግን በአሁኑ ሰዓት ሰብአዊ ድጋፎችን ማድረግ አዳጋች መሆኑን አመልክተዋል።
In parts of Amhara and Oromia now it is still very difficult and very dangerous for humanitarians to work there.
በተወሰኑ የአማራና ኦሮሚያ አካባቢዎች ሰብአዊ ተግባራትን ማከናወን አስቸጋሪና እጅግ በጣም አደገኛ ነው። መሬት ላይ ያሉ ሰዎች ተከታታይ ማስፈራሪያዎች ይደርሷቸዋል። ስለዚህ በእነዚህ አካባቢዎች አገልግሎቶችን የመስጠት ሂደትን በተመለከተ የዕለት ተዕለት ሁኔታዎችን እያሳዩ ነው የሚወስኑት። እኛም አካባቢዎቹ ሙሉ በሙሉ ተደራሽ እንዲሆኑ ግፊት ማድረጋችንን እንቀጥላለን።
የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ሀመርና USAID የወከሉት ቤክልማን ለምክር ቤቱ ምስክርነት በሰጡበት ወቅት በምክር ቤቱ ተገኝተው ሂደቱን የተከታተሉት የቀድሞ የኢትዮጵያ ዲፕሎማትና የተባበሩት መንግስታት ድርጅት ባለስልጣን ብርሃነ መስቀል ነጋ ከአሜሪካ ድምጽ ዘጋቢ ካሮል ቫንዳም ጋር ባደረጉት ቆይታ አጠቃላይ የምስክርነቱ ሂደት ከአመት በፊት በቆመው ጦርነት ላይ ማተኮሩን ተችተዋል።
At the time we had a conflict in Tigray primarily. Of course, it also spread to other regions like Amhara and Afar.
ትግራይ ውስጥ ግጭት በነበረበት ወቅት እኮ ጦርነት ወደ አማራና አፋር ክልሎች ተዛምቷል። አሁን ደግሞ ከ40 ሚሊዮን ህዝብ በላይ በሚኖርበት የአማራ ክልል ውስጥ ሰፊ ግጭት አለ። በሌሎች በኦሮሚያና ጋምቤላ ክልሎችም ግጭት አለ። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላትና በአፍሪካ ሁለተኛ ትልቅ ህዝብ የሚገኝባት ትልቅ አገር ናት።
በሰሜን ኢትዮጵያ በተካሄደው የሁለት ዓመት አስከፊ ጦርነት የዓለም ሕዝብ አብዛኛው ትኩረት ትግራይ ክልል ላይ ብቻ በሆነበት ወቅትም የአማራና አፋር ክልሎች ሰፊ ጦርነት እንደተካሄደባቸው ያመለከቱት ብርሃነ መስቀል በተለይ በአሁኑ ሰዓት በአማራ ክልል ውስጥ በፋኖና በኢትዮጵያ መንግስት መካከል የሚካሄደው ጦርነት እያስከተለ ያለው እልቂትና ውድመት እኩል ትኩረት ሊሰጠው እንደሚገባ አሳስበዋል።
Even during the Tigray conflict, that conflict, the whole 2 years, we call the, you know, people saying 2 years conflict in Tigray. No, there was
no Tigray tornet yesebale imitirraw ye hulet amatu tornet Tigray us bichay tekayde edellem. Ke hulettu amatat ust abzanyut tornet yetekaydew baafarna baamara kelloch ust no. Mikniyatum ye Tigray heloch wada Addis Ababa lemedres yegefu nebere. ስለዚህ በእነዚህ አካባቢዎችም ከፍተኛ ውድመት ደርሷል። አሁን ደግሞ የአብይ መንግስት ሙሉ ትኩረቱን በአማራ ክልል ላይ አድርጎ ጦርነት አውጇል። አሁን እየተነጋገርን በክልሉ ላይ ያስቸኳይ ጊዜ አዋጅ ታውጇል። ኢንተርኔትና ሌላ መሰረታዊ የህዝብ አገልግሎትም የለም።
የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ በኢትዮጵያ ላይ ከአንድ ሰዓት በላይ ለሆነ ጊዜ ባካሄደው የምስክሮችን ቃል የመስማት ሂደት ኢትዮጵያ፣ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ አባል የሆኑበትን ብሪክስን መቀላቀሏ ላይም ጥያቄዎች ተነስተዋል። በተጨማሪም የኤርትራ ወታደሮች አሁንም ከኢትዮጵያ ባለመውጣታቸው ኤርትራ ላይ ማዕቀብ መጣል ያስፈልግ እንደሆነም ተጠይቋል። እንደ ቱርክና የተባበሩት አረብ ኤምሬትስ ያሉ ሀገራት ለኢትዮጵያ መንግስት የሚሰጡትን የሰው ሰራሽ አውሮፕላን ወይም ድሮኖች በተመለከተም አሜሪካ ከሀገራቱ ጋር ንግግር ማድረጓንና ስጋቷን መግለጿም ተጠቁሟል። በአሜሪካ ምክር ቤት በኢትዮጵያ ወቅታዊ ሁኔታና አሜሪካ በኢትዮጵያ ላይ የተከተለች ያለችውን ፖሊሲ አስመልክቶ በተካሄደው ምስክሮችን የመስማት ሂደት ዙሪያ ከሚመለከታቸው የኢትዮጵያ መንግስት አካላት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከኢትዮጵያ ወቅታዊ ሁኔታዎች ጋር ተያይዞ የአሜሪካ ፖሊሲ አካሄድ ምን ይመስላል የሚለውንና በአሜሪካ ምክር ቤት ባሳለፍነው ሐሙስ ተካሂዶ የነበረውን የምስክሮችን ቃል የመስማት ሂደት የቃኘውን ዘገባ ነው ተከታትለን የተመለስነው።
ልክ ነው እንደተከታተልነው የእማኝ ቃል የመስጠት ሂደቱ በኢትዮጵያ ከሚካሄዱ ግጭቶች አንስቶ እስከ የሽግግር ፍትህ ሂደቶች፣ የኢኮኖሚ ሁኔታና ኢትዮጵያ ያሏት የውጭ ግንኙነቶች ድረስ የዳሰሰ ነበር። አሜሪካ በእነዚህ ጉዳዮች ላይ ያላትን አቋም በተመለከተ የኢትዮጵያ መንግስትና ሌሎች የሚመለከታቸው ባለሙያዎችስ ምን ይላሉ የሚለውን ደግሞ በሌላ ፕሮግራም የምንመለስበት ይሆናል።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዳዎችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አማሃሪክ የፌስቡክ ሃሽታግ ቪኦኤ አማሃሪክ የትዊተር ወይም ባሁኑ መጠሪያው የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ወደ ቀድሞ ዝናው የመመለስ ህልሞች ይቃኛል።
ግማሽ ምዕት ዓመትን የተሻገረ ዕድሜ ያለው የአዲስ አበባ ዩኒቨርሲቲ የባህል ማዕከል አያሌ የኪነ ጥበብ ሰዎችን ያፈራ አንጋፋ ተቋም ነው። ከቲያትር ጥበብ ያረፉት ታላላቅ የኪነ ጥበብ ሰዎች ነጸጋዬ ገብረ መድህን፣ ወጋየው ንጋቱ፣ አባተ መኩሪያን ጨምሮ አሁንም ድረስ በህይወት ያሉ ዝነኞች ስራዎቻቸውን ያሟሹበት ቤት ስለመሆኑ ይነገራል።
በሙዚቃ ዝነኛው የባህል ቡድን ኦርኬስትራ ኢትዮጵያና የስነ ግጥም እንዲሁም የስነ ጥበብ ስራዎች በማዕከሉ ይቀርቡበት ነበር። በአሁኑ ወቅት በፖለቲካዊና ሌሎችም ምክንያቶች የመዘጋት ዕጣ ፈንታ የገጠሙት ማዕከሉ ወደ ቀድሞ ዝናው ለመመለስ የሚያስችሉ የኪነ ጥበብ ስራዎች የሚቀርቡበት የጥበብ ቤት እንዲሆን እንቅስቃሴዎች ተጀምረዋል። አስማማው አየነው ይህንን የመለሳ ጥረት መነሻ አድርጎ የማዕከሉን ትዝታዎች ከዳይሬክተሩና ከባለሙያዎቹ ጋር ተጫውቶ ተከታዩን መሰናዶ አዘጋጅቷል።
ከግማሽ ክፍለ ዘመን በተሻገረ የባህል ማዕከሉ ዕድሜ በዲስኩራቸው፣ በትወናቸው፣ በግጥሞቻቸውና በመጣጥፎቻቸው እንዲሁም በሙዚቃ ስራዎቻቸው አድናቆትን ከተቸሩ ጉንት ባለሙያዎችና ምሁራን መካከል የጥበብ መክሊታቸውን በዚህ ማዕከል ያሟሹትና ያባዙት ብዙዎች ናቸው። በትላንት ይወልቱ ውስጣና በዛሬዎች ታዋቂ የመድረክ ፈርጦች የኪነ ጥበብ ሰዎች ሁለታው ባይናቸው ፊት ተገልጦ ይታያል። ያንጋፋው የአዲስ አበባ ዩኒቨርሲቲ የባል ማዕከል የወቅቱ የማዕከሉ መሪ ረዳት ፕሮፌሰር ተስፋዬ እሸቱ ለቪኦኤ በሰጡ አስተያየት ይህን ቤት የኪነ ጥበብ አድባር ሲል ይገልጸዋል።
አዲስ አበባ ዩኒቨርሲቲና አዲስ አበባ ዩኒቨርሲቲ ካደረጉት ጥቂት ተቋማት ውስጥ ቀድሞ የሚመጣው አዲስ አበባ ዩኒቨርሲቲ ባህል ማዕከል ነው። ለምንድን ነው አዲስ አበባ ዩኒቨርሲቲ ባህል ማዕከል በጣም ልህቀት የነበራቸው ሀሳቦች ይንሸራሸሩበት የነበረ ቤት ነው ባይዘው። ለምሳሌ ኢትዮጵያን ኪነ ጥበብ ስታነሳ እነ ጋሽ ዮሐንስ አድማሱ፣ እነ ዮናስ አድማሱ፣ እነ ጋሽ አባተ መኩሪያ፣ እነ ጋሽ ጸጋዬ ገብረመድን፣ እነ ጋሽ መንግስቱ ለማ፣ እነ ጋሽ ደበበ እሸቱ፣ እነ ወጋየሁ ንጋቱ፣ እኔ ማንን ጠቅሼ ማንን እንትን ላደርግልህ እችላለሁ። እና በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ጉልህ ቦታ የነበረው ነው። ምናልባት የኢትዮጵያን የቲያትር እንቅስቃሴ፣ የሙዚቃ እንቅስቃሴ፣ የቅርጽ ሀገር የስዕል እንቅስቃሴ ላንሳ ካልክ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ሳታነሳ ማለፍ አችልም፣ በኢትዮጵያ ኪነ ጥበብ ውስጥ ማለት ነው።
በቅርቡ ሙዚቃና ጠመንጃ የሚለውን በኢትዮጵያ የሙዚቃ ታሪክ ላይ ያተኮረ መጽሐፉን ለአንባቢያን ያደረሰው ይነገር ጌታቸው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ምስረታ በ1940ዎቹ መጀመሪያ ላይ እንደተከናወነ ያወሳል። ይሁን እንጂ ሀገራዊ ኪነ ጥበብ ታሪክ በወጉ ባለመሰነዱ አመሰራረቱን አስመልክቶ ቢያንስ ሁለት ጉልህ አጋጣሚዎች በአስረጅነት ይነሳሉ ይላል ጸሐፊው ነገር።
የመጀመሪያው በአዲስ አበባ ዩኒቨርሲቲ መጀመሪያ ምስረታውን ሲያደርግ በ1940ዎቹ መባቻ ላይ ዩኒቨርሲቲ ኮሌጅ በሚባልበት ወቅት 4 ኪሎ ግቢ ውስጥ የአእምሮ ማስፋፊያና ማጎልመሻ ማዕከል የሚባል የተማሪዎች ክበብ ተመስርቶ ነበረ። በዋነኝነት በተማሪዎች ይመራ የነበረ ክበብ። ይሄ ክበብ እንግዲህ ክርክር የነበረበት የተለያዩ ስነ ጥበባዊ እንቅስቃሴዎች ይደረጉበት የነበረና በኋላ ላይ እየሰፋ ሂዶ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ወልዷል ተብሎ በአንዳንድ ምሁራን ወይም ደግሞ ባህል ማዕከሉን ለመመርመር በሞከሩ ሰዎች የመጀመሪያው አጋጣሚ ነው። ባህል ማዕከሉን በማዋለድ ሂደት ውስጥ ቅድሚያውን የሚይዘው እሱ ነው ብሎ የሚሟገቱ ሰዎች አሉ። በይፋ ግን የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ይህንን መነሻ ያድርግ እንጂ ጎልቶ መጠቀስ የጀመረው በተለይ ከፍተኛ የትምህርት ተቋማት በሀገራት የባህል እንቅስቃሴ ውስጥ የራሳቸው ሚና አላቸው የሚለው አስተሳሰብ በምዕራቡም ዓለም እየተስፋፋ ከሄደ በኋላ ያው የአዲስ አበባ ዩኒቨርሲቲ ደግሞ 1950ዎቹ ላይ በርካታ የውጭ መምህራን ነበሩት። ስለዚህ እነዚህ የውጭ መምህራን ዩኒቨርሲቲውን ከሀገሪቱ ትውፊትና ከትውፊታዊ የኪነ ጥበብ እንቅስቃሴው ጋር መተሳሰር አለበት ብለው ያምኑ ነበር። በዚህ ሂደት ውስጥ እንግዲህ ስቴፈን ካፕላን፣ ሀሊም ኤልዳቭ የሚባሉ የምዕራባውያን ኦፍኮርስ ሀሊም በትውልድ የግብጽ ዜጋ ነው፣ ግን ዜግነቱ አሜሪካዊ ነው። እነዚህ ሰዎች አዲስ አበባ ዩኒቨርሲቲ የራሱ የባህል ተቋም ኑሮት የኢትዮጵያን ኪነ ጥበብና ትውፊት በመመርመር ደረጃ ሰንዶ ማቆየት አለበት የሚል አመለካከት ነበራቸው። ከዚህ ጋር ተያይዞ እንግዲህ በጉልህ የሚጠቀሰው 1956 ላይ የጀመረው እና ኦርኬስትራ ኢትዮጵያን ባህል ማዕከል ውስጥ አስገብቶ ባህል ማዕከሉ የኢትዮጵያ የሆኑ የሙዚቃ ጣዕሞችን የኢትዮጵያ ሙዚቃ ትውፊቶችን እየሰነደም በተመሳሳይ ደግሞ እያቀረበም ለመጓዝ የሞከረበት ነው። ስለዚህ በጉልህ የሚታወቀው የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዋና መገለጫው የሚሆነው 1956 ላይ የኦርኬስትራ ኢትዮጵያን ወይም ደግሞ ኦርኬስትራ የሚለው ቃል እንደሚታወቀው ምዕራባዊ ሙዚቃዊ አስተሳሰብ ነው። የኢትዮጵያ የሚለው ደግሞ ኢትዮጵያዊ ነው። ስለዚህ ኦርኬስትራ ኢትዮጵያ ኢትዮጵያ የሆነ ኦርኬስትሬሽን ኢትዮጵያ የሆነ የሙዚቃ ጣዕምን ይዞ ለመምጣት የሞከረ ነው። ሶ የባህል ማዕከሉ እንቅስቃሴ ሲጀመር የመጀመሪያው ደግሞ ይሄ ነው ብሎ የሚሟገቱም ሰዎች አሉ።
የአዲስ አበባ ዩኒቨርሲቲ ባህል ማዕከል በሁሉም የኪነ ጥበብ ስራዎች ፍላጎቱ የነበራቸው የዩኒቨርሲቲ ተማሪዎችና መምህራን የጥበብ ስራዎቻቸውን አቅርበው ተሰጦቻቸውን እንዲለዩና እንዲያጎለብቱ እድሉን ስለማመቻቸቱ ይነገርለታል። ከማዕከሉ ተነስተው ዛሬ ላይ በኪነ ጥበቡ በተለይም በትወናው ዝናን ካተረፉት በርካታ አርቲስቶች መካከል በልዩ ልዩ ቲያትሮችና ድራማዎች የሚታወቀውና በሸገር ኤፍኤም 102.1 ራዲዮ ታሪክ ቀመስ ትረካዎቹ ሌላ ዝናን የጨመረው አርቲስት ተፈሪ አለሙ አንዱ ነው። ለእርሱ የአዲስ አበባ ዩኒቨርሲቲ የባህል ማዕከል የጥበብ መንገዱን የቀየሰበትና የሙያ ትልሙን የወጠነበት ቤቱ ነው።
ፍሬሽማን ሆነ ዲፓርትመንትም ምንም ሳትመርጥ ባለንበት ሰዓት እኛ አባል ሊሆን ነው የባህል ማዕከል እና የባህል ማዕከል አባል ሆነን እዛ ቲያትር እንሰራለን። ለቲያትር ማጥናትም ሰበብ የሆነኝ የዛ ተሳትፎ ነው። በኋላ ወደ ዲፓርትመንት ስንገባ የሚቀጥሉ አመት ቲያትር አርት እንድመርጥ የሆንኩት መጀመሪያ የባህል ማዕከል አባል በመሆኔ ነው። በዚህ ላይ የህይወቴን አቅጣጫም ያስተካከለ ወይም የመረጠልኝ ነው ማለት ይችላሉ። ምክንያቱም ከዛ በፊት እኔ እንደ ኳስ ጨዋታ ለሌላው ልጅ ሆነም እንደምትጫወተው ጨዋታ ኢንተረስተው ነው የምትጫወተው ነው እንጂ የምትማረው አይመስለኝም ነበር ቲያትር ሙያውን። ስለዚህ ያን ጊዜ በዛ ውስጥ ገባው እዛ አባል በመሆኑ እና እዛ ስራ ስለነበረ ልክ ዲፓርትመንት ምረጡ ሲባል ኦልሬዲ ኢንተረስት የሆንኩበት የሚተናና ኮን ቲያትራስም ተቋቁሞ ነበር አክቹዋሊ እዛን ጊዜ በዛው መሰረት ገባው።
ከትወነው ባለፈ በሙዚቃው ተስፋዬ ለማ በኦርኬስትራ ኢትዮጵያ የሙዚቃ ቡድን የኢትዮጵያን የባህል ሙዚቃዎች ይዞ የገነነበት ነበር። ኦርኬስትራ ኢትዮጵያ በወቅቱ ሰፊ ተቀባይነት የነበረውን በባንድ የታጀበ ዘመናዊ ሙዚቃን የተቀዳደረው በዚሁ የባህል ማዕከል ውስጥ ሆኖ ነበር። የሙዚቃና ጠመንጃ ደራሲ ይነገር ጌታቸው
የኢትዮጵያን ትውፊት የተለያዩ ሀገራት በተለያዩ ሀገራችን ክፍሎች ያሉትን ሙዚቃ መሳሪያዎች መሰብሰብ መልሶ ደግሞ የኢትዮጵያን የሀገረሰብ ሙዚቃ መሳሪያዎች ከመሰብሰብ ባለፈ በእነሱም የብሔር ብሔረሰብ ሙዚቃዎችን ለመስራት መሞከር በወቅቱ እንደሚታወቀው ወታደራዊ ሙዚቃ ክፍሎች ናቸው እዚህ የነበሩት። ክብር ዘበኛ፣ ምድር ጦር፣ ፖሊስ ምንላቸው ይብዛ ሚነስም የምዕራባዊ ሙዚቃ ጨዋታ ያላቸው ናቸው፣ ወታደራዊ ናቸው። ስለዚህ ለእነዚህ በሌላ መልክ የቆመ ለሲቪሉ ለተማሪው የሙዚቃ የሚያቀርብ ከምዕራቡ ጨዋታ ለኢትዮጵያ ጨዋታ የቀረበ ተደርጎ የሚወሰድ ቤት ነው።
የአንጋፋ ዩኒቨርሲቲ የባህል ማዕከል በኪነ ጥበብ ስራዎች የተወጠነ ቢሆንም የኢትዮጵያ ፖለቲካ መጠየም ሲጀምር ግን እየቆየ የተማሪዎች የፖለቲካ ጥያቄዎች ማንጸባረቂያ ወደ መሆን ተቀየረ። የአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤት ረዳት ፕሮፌሰርና የማዕከሉ ዳይሬክተር ተስፋዬ ሸቱ ያስተዳደሩ ሰዎች በማዕከሉ የሚቀርቡ ስራዎችን ከፖለቲካ ጋር የማያያዝ ሳቢዎች የጀመሩት ከዚህ ጊዜ አንስቶ እንደሆነ ያስረዳል። ይህ ደግሞ ማዕከሉ በየዘመናቱ እየተዘጋ እንዲከፈትና ፈተናዎችም እንዲበረቱበት ምክንያት ሆነም።
ነጋሽ አባተ በነበሩበት ጊዜ የዩኒቨርሲቲው ፕሬዝዳንት የመጀመሪያው የአዲስ አበባ ዩኒቨርሲቲ ፕሬዝዳንት እና ዮሐንስ አድማሱ አንድ ግጥም ያቀርባሉ። ለአምሳት ወለደች በሬ ቀንዳ ወጣ ለስልጣን መመካት ይማለለካ የሚል ግጥም ያቀርባሉ እና በቃ ተማሪው ይጮሃል። ከዛ በኋላ ፕሬዝዳንቱ አይ ከዚህ በኋላ አርት ሌግዠሪ ነው ብለው ዘጉት። ሰው ከዛ በኋላ በየዘመኑ አንዴ ይነሳል፣ አንዳንዴ ይዘጋል፣ አንዳንዴ በጣም በቃ እንዳለ ማትቆጥርበት ጊዜ ነበረ።
አንጋፋው የኪነ ጥበብ ሰው ተፈሪ አለሙም የከፍተኛ ትምህርቱን በዩኒቨርሲቲ ለመከታተል በገባበት በ1971 ዓ.ም ተዘግቶ የሰነበተው ማዕከል ዳግም እየተቋቋመ እንደነበር ያስታውሳል። ተፈሪና ጓደኞቹ እንደገና በተቋቋሙ የባህል ማዕከል ተጠናክረው በዋና ዋና ቲያትር ቤቶች ሳይቀር የመታየት እድል ያገኙ የጥበብ ስራዎችን ለእይታ አብቅተዋል።
ብዙ እዛ የሰራናቸው ወደ ቲያትር ቤት መጥተዋል። ለምሳሌ ማን ያዝዋል እንግዳ እዛ ከተሰራ በኋላ ነው ወደ ቲያትር ቤት የመጣው። እኔ ከጎንኩት የጫጉላ ሸርሸር የሚል ቲያትር እኔ ከትቦ ወደ እንትን አምጥተነዋል እና ከዛ በኋላም ቀጥሏል። ያ ባህል ካሊኩላ፣ ደራሲ በሰማያዊ፣ ከኛ በኋላ የመጡትና ለማዩ የሰሯቸው ስራዎች ወደ ቲያትር ቤት መጥተዋል። ከኛ በኋላ ናቆጣም በኋላ ባህል ማዕከል የነበሩት ብዙ ልጆች የብዙ ሰዎች ስራዎች ተመልሰው ወደ ቲያትር ቤት መጥተውም ቲያትር ቤት ታይተዋል።
ይነገር ጌታቸው እንደሚለው ደግሞ በባህል ማዕከሉ የሚቀርቡ ስራዎች በየዘመኑ የነበሩ መንግስታትን ፍላጎቶች እንዲያንጸባርቁ የሚያስገድዱ ወቅቶችም ተፈጥሮ ነበረ።
ከ1967 በኋላ ከሞላ ጎደል እንግዲህ ወደ ሶሻሊዝም አስተሳሰቡም እየሰፋ ሲሄድ ዩኒቨርሲቲውም በዋነኝነት ያጠባይ ይንጸባረቅበት ነበር። የባህል ማዕከሉ ስራዎች የመደበኝነትን የሚያሳዩ በስራ በመዝሙርም ደረጃ እንዲህ አይነት ነገሮችን ለማንጸባረቅ የሞከረ ቤት አድርገን ወስደዋለን። እንግዲህ የመጨረሻው ሌላኛው መልኩ ደግሞ ከ1980ዎቹ በኋላ ደግሞ የመጣው ነው። እዚህ ዘመን ላይ እንግዲህ ከሞላ ጎደል 1970ዎቹ ላይ የመጡ የሀገራችን ታዋቂ ዘፋኞች በህብረ ዝማሬ መልክ ለማቅረብ የተሞከረበት ነው። በዚህ ሂደት እንግዲህ ነዋይ ምናቃቸው ስለና አባይ አባይን የመሰለ ሌሎቹ ባዶ ቤት በክረምት እንደዚህ በነጌትነት ነው የተጻፉ ተወዳጅ የሚባሉ የሙዚቃ ስራዎችን አስቀርጾ በኢትዮጵያ ሙዚቃ ውስጥ ለማኖር ሞክሯል።
ይህን በመልከ ብዙ ፈተናዎችና ትዝታዎች ውስጥ ያለፈ የአዲስ አበባ ዩኒቨርሲቲ የባህል ማዕከል አሁን እንደገና ባለብዙ ሀሳቦች የኪነት በመድረክ በማድረግ ዝናውን ለመመለስ ያስችላሉ የተባሉ እንቅስቃሴዎች ተጀምረዋል። የወቅቱ የማዕከሉ ዳይሬክተር ተስፋ ይሸቱ ውጥኑ በትላንት የደመቁ የማዕከሉን ትዝታዎች ለዛሬው ትውልድ የማስቀጠል ጅማሮ ነው ይላል።
አሁን የመጣ አዲስ ማኔጅመንት እኔ ኦፊሻሊ ብታመሰግኑትም ጥሩ ነው። አንዳንድ የሰራ ሰው ሲመሰገን ጥሩ ነው። ዶክተር ሳሙኤል በዩኒቨርሲቲ ቢሮ በገቡ በሶስተኛ ቀን ያስጠሩኝ እናሳቸውም ለከዛ በጣም ታዳሚ ነበሩ ይሄ ባህል ማዕከል ተማሪ በነበሩበት ጊዜ ይሄ ነገር ኦፕን መሆን መቻል አለበት የድሮ እንቅስቃሴ መምጣት መቻል አለበት በርቱ ያስፈልገው ነገር ሁሉ በማቴሪያልም በሐሳብም እናግዛለን ሲሉ እኛ ባለፈው ትልቅ ሪኦፕኒንግ አደረግን ሰው በዚህ መንገድ እንደገና ሪኦፕኒንግ ስንሰራ የባለፈውን ታሪኩን ለመርገም ሳይሆን በእኛ ዘመን ደግሞ ምን አይነት አሻራ ማሳረፍ አለበት የሚል ሐሳብ ይዘን ስለተነሳን ከዚህ በኋላ ላይ ብዙ ችግር የሚገጥመን አይመስለኝም።
ማዕከሉ በቀደመው አሰራሩ ለወጣኔዎች ድል እየሰጠ ትልም የሚያስያዝና ለታዋቂነታቸው በር የመክፈት ሚና እንደነበረ የሚያስታውሰው ጋዜጠኛና ደራሲ ነገር ጌታቸው አሁን ዘመን የደረሰበትን ተወዳዳሪነት ሐሳብ ባደረገ መልኩ አቅሙን ገንብቶ ያንጋፋነት ሚናውን መወጣት መቀጠል እንዳለበት ይመክራል።
የሙዚቃ ስራ በዚህ ዘመን ትንሽ አስቸጋሪ መልኮች ይኖሩታል ማለት በብዙ ጣውረዶች ውስጥ ብዙ አማራጮችን ብዙ ጣውረዶችን ማየት ይጠይቃል። ስለዚህ ባልማከሉ ከነዚህ ተቋማት ወይም ደግሞ ውጭ ካሉ ትልልቅ ከፋይ ተቋማት ጋራ ተወዳድሮ ወይም ደግሞ የተሻሉ ነገሮችን ይዞ ለመምጣት ከፍ ያለ ወጪ ከፍ ያለ ኢንቨስትመንት ሊጠይቅ ይችላል ብዬ አምናለሁ። ከዛ አንጻር ጣት ተማሪዎችን ፍላጎት ያላቸው ተማሪዎችን መድረኩን እንዲያገኙ እድሉን እንዲያገኙ እድሉን ከመፍጠር ባለፈ በኢትዮጵያ ሙዚቃ ታሪክ ውስጥ መደላድሉን የመፍጠር ሚና ሊወጣ ይችላል የሚል ተስፋ ነው ያለኝ። በሌላው በስነ ጽሁፉ በኩል ግን ዋነኛ መድረኩ ነው መቀጠሩ የሚቀር አይመስለኝም።
የጥበብ ጥንተ ቤቱ ዳግም ራሱን በአዲስ መልክ ይዞ ለመምጣት የጀመረውን እንቅስቃሴ ያደነቀው አርቲስት ተፈሪ አለሙ የአስተዳደር ሰዎችም የተማሪዎች መሰባሰብን ከተለመደው ፖለቲካዊ ስጋት በማላቀቅ ሊደግፉት ይገባል ይላል።
ትምህርት ቤት ውስጥ አሁን ብዙ ጊዜ በተለይ ኢህአዴግ መምጣት ጀምሮ ይሄ በሳ በብሔር በመከፋፈል ስሜት ነበር እና ብዙ ሰው የፖለቲካው ሰለባ ሆኑ እና በዚህ ላይ ደግሞ መሰብሰቡ ትምህርት ቤት ኪነጥበቡ ሰው ሲሰበስባሉ በሚል ፍራቻ ተማሪዎቹ እንዳይሰበስቡ በዚህ ሰበብ ተሰብስቦ ሌላ ረብሻ እንዳይፈጠር በሚል ጋብ ብሎ ነበር። ግን እኔ ግን የሚመስለኝ ቢቀጥል ኪነጥበብ ማያገናኘው ነገር የለም። አሁን ብዙዎቻችን እዛ ውስጥ የነበርነው ከተለያየ ቦታ የመጣን ከተለያየ ክፍለ ሀገር የመጣን ሰዎች ነበር። ግን አንድ ላይ ሆነ ነበር ስናሳይ የነበረው ያቀራርባል። የሚያቀራርብ ነው እንጂ እንትን የሚል ነገር አይደለም። አሁን ለምሳሌ ያህል አሁን የኛው የአዲሱ የቅርብ ጊዜው ሪስኩን የመፍራት ነገር ነው። ኃላፊዎቹ ቆይ አሁን አይሰበሰቡ አይታዩ ምናምን ስለሚሉ ተጽዕኖ ስለሚያሳድር ነው እንጂ እኮ ባህማካሉ እንደ ዲፓርትመንት አለ እሱን ያለንቀስ ተንቀሳቀሱት። ግን አሁን ሲንቀሳቀስ አሁን ባለፈውም ጊዜ ሲጀመር ማአት ተማሪ ተሰብስቧል። የታየው ውጭ ነው፣ መኮንኑ ለአዳራሽ ፊት ለፊት ነው። እስከዛ ማታ ድረስ ማአት ህዝብ ተሰብስቧል። ቀረብሻል። ሁሉም ደስ ብሎት ጭፍሮ ደንሶ ወደ ዶርም የገባ። እንዲህ አይነት ነገር ቢቀጥል ዩኒቨርሲቲ ውስጥ ብቻ ሳይሆን በየቦታው አስፈላጊ ነገሮች ናቸው።
የባህል ማዕከሉ ዳይሬክተር ተስፋዬ ሸቱን በቀጣይ የማዕከሉ ስምና ዝና ከመመለስ ባለፈ የሁሉም የመንግስት ዩኒቨርሲቲዎች የባህል ማዕከላት የተጣመሩበት አውደ ትርኢት ወይም ፌስቲቫል ለመጀመሪያ ጊዜ ለማካሄድ ስለመታሰቡም ጠቁመዋል።
ኢትዮጵያ ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ከ45 ይሁኑ 50 ዩኒቨርሲቲዎች ባህል ማዕከላት አላቸው። ለምሳሌ አምቦ አለው፣ ባህር ዳር አለው፣ ደብረ ማርቆስ አለው፣ ጅማ አለው፣ ብዙዎቹ አላቸው። ግን እስካሁን ኮኔክትድ አልነበሩም። አብረን መክረን አናውቅም። በጣም በሚያሳዝነው ሁኔታ በየዩኒቨርሲቲው ባህል ማዕከል ያለበት ሀገር ችግር የሚነሳው ችግር የሚቀሰቀሰው ዩኒቨርሲቲ ውስጥ ነው። ሰው የእኛ ድርሻ ምን መሆን አለበት የሚል ሀሳብ ያዝንና በጥር ወር አጋማሹ አካባቢ በታሪክ ለመጀመሪያ ጊዜ የመንግስት ዩኒቨርሲቲዎች ባህል ማዕከላት ጥምረትን እናቋቁማለን። የመጀመሪያው ፌስቲቫል ኦን እናደርጋለን። ከዛ የሚቀጥለው ጅማ ይወስደዋል። ከዛ የሚቀጥለው ባህር ዳር፣ ከዛ ባሌ፣ ከዛ መቀሌ፣ ከዛ እያለ እንዲቀጥል። ይህን ያደረግንበት ዋና ዓላማ ምንድን ነው? የኢትዮጵያ አርት ዲሴንትራላይዝድ አይደለም። በቃ ደራሲው፣ ጸሐፊው፣ ሙዚቀኛው፣ ሳሊው፣ ቀራጺው በሙሉ አዲስ አበባ ነው ያለው። አንድ አይነት አውትሉክ በአርት ውስጥ ደግሞ አፕሪሼት አይደረግም። ሶ ከተለያየ ዩኒቨርሲቲዎች የሚመጡ የባህል ማዕከል ባለሙያዎች የተለያየ አውትሉክ ይዘው ነው የሚመጡ ስለ ሀገራቸው። ለምሳሌ አንድ በጋምቤላ ዩኒቨርሲቲ ውስጥ ያለ አንድ የባህል ማዕከል ደራሲ በለው ተዋናይ በለው ምንድን ነው የሚያስበው? እንዴት ነው ከሌሎቹ ጋር ኮኔክት የሚያደርገው? ይህ ሲሆን ነው ባይዘወይ በጣም ዳይቨርሲቲ የሚታይበት የኢትዮጵያ ኪነ ጥበብ ማፍራት የሚቻለው። እና ይሄ በጣም ትልቅ እና ተደርጎ የማይታወቅ ፕሮግራም ነው። ብዙ አላማ ይዞ ያለው ነው። እናበት ከጊዜ አንጻር በጥር አካባቢ ጠብቁን ለማለት ያለው
በጥራት ያካበተውን ስምና ዝናድሶ በቦታው ለመገኘት የተነሳሳው አንጋፋው የአዲስ አበባ ዩኒቨርሲቲ የባለ ማዕከል ኮዲዩ የዩኒቨርሲቲው ማህበረሰብ የሚታደምባቸውን የጥበብ ምሽቶች እንደቀደመው ሊያካሄድ እንሆ ጀምሯል። አሁን በብዙ መልኩ ከትላንት በተለወጠው ዘመነኛ ጊዜ ማዕከሉ ልክ እንደቀድሞ ፈለገ ጥበብ ሆኖ የጥበብና የጥበበኞች መፍሰሻነቱን ለማስመለስ ይችል እንደሆነ መጻኢ ጊዜያትን መጠበቅ የሚያሻው ጥያቄ ነው። አሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ግማሽ ምዕት ዓመትን የተሻገረ እድሜ ያለውን የአዲስ አበባ ዩኒቨርሲቲ የባህል ማዕከል ለው ቃኝተን የተመለስ ነው። እንግዲህ በዚህ ዘመን ውስጥ በዩኒቨርሲቲ ግቢው ውስጥ ኖረው ላለፉ ብቻ ሳይሆን ስራውን ለሚከታተሉ የጥበብ አፍቃሪያን በሙሉ በእነዚህ በሰማናቸው ትዝታዎች ውስጥ አብረው እንደተጓዙ እርግጠኛ ነኝ።
በቀጣይ ደግሞ ማዕከሉን ለማሳደግ የሚሰሩ ስራዎችን የተከታተልን ለአድማጮቻችን የምናደርስ ይሆናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፈውን የአሜሪካ ድምጽ ራዲዮ መሰናዶ ነው እየሰማችሁ ያላችሁት። ያስተናገድናችሁ ያለነው ስምኝሽ የቆየና ደረጀ ደስታ ነን።
ወደ ቀጣዩ ዝግጅታችን እንለፍ።
ቀጣዩ ዝግጅታችን ከትውልድ ወደ ትውልድ ሲተላለፍ የኖረውን አንድ ጥናት የሚቃኝ ይሆናል።
ያንግ ላይቭስ ኢትዮጵያ ላለፉት 22 ዓመታት የ3000 ኢትዮጵያውያን ህፃናትንና አዳጊዎችን የኑሮ ቅጣምባር በግድሞች ሲያጠና ቆይቷል። በኢትዮጵያ ዘመን አቆጣጠር በ1993 ዓ ም የተጀመረው ይህ ጥናት ከውልደት ጀምሮ ያሉ 2000 ጨቅላ ህፃናትንና የ7 ዓመት ዕድሜ ያላቸውን 1000 ልጆችን እስከ ወጣትነት ዘመናቸው ተከታትሎ ለወግ ለማዕረግ ሲደርሱ ለመመስከር በቅቷል።
ከኢትዮጵያ ውጪ በህንድ፣ በቪየትናም እና በፔሩ አገራት ወጣቶችም ላይ የሚካሄደው ይሄው ጥናት ዋና ትኩረቱን በድህነት፣ ስራ አጥነት፣ ትምህርት፣ አመጋገብ፣ ስነ ተዋልዶ እና የአእምሮ ጤና ጉዳዮች ላይ ያደረገ ነው። ኤደን ገረመው የያንግ ላይቭስ ኢትዮጵያ ዋና ዳይሬክተር የሆኑትን ዶክተር አሉላ ፓንክረስትን አነጋግራ ያሰናዳችው ዘገባ ይቀጥላል።
ያንግ ላይቭስ በኢትዮጵያ የመጀመሪያው የረጅም ጊዜ ጥናት ነው ለማለት ይቻላል። ከተጀመረበት 1993 ዓ.ም አንስቶ 3000 የሚሆኑ ኢትዮጵያውያንን ከጨቅላ ህፃንነት እስከ ወጣትነት እድሜያቸው ድረስ ተከታትሎ ለቁም ነገር አብቅቷል። በአመጋገብ፣ በድህነት፣ በአእምሮ ጤናና በስነ ተዋልዶ ጉዳዮች ላይ በሚያተኩረው የጥናቱ ክትትል ሂደት ወላድ እስከ መሆን የደረሱ ኢትዮጵያውያን ልጆችና ወጣቶች አሉ። በያንግ ላይቭስ ጥናት የኢትዮጵያ ዋና ዳይሬክተር ዶክተር አሉላ ፓንክረስት ባለፉት ዓመታት መርሃ ግብሩ በሀገሪቱ የተለያዩ የፖሊሲ ለውጦች እንዲኖር አግዟል ይላሉ።
የፖሊሲ ነክ ጥናቶች ብዙ አካሄደናል። ለምሳሌ የምግብ ዋስትናን በሚመለከት የሴፍቲ ኔት ምግብ ዋስትና የነበረውን ፕሮግራም ምን ያህል ተግባራዊ እንደሆነ፣ ለህፃናት ላይ ምን አይነት ጫና ፈጥሮ እንደሆነ፣ ከስራ ጋር ተገናኝቷል የሚለውን ነገር አንዱ እሱ ነው። የህፃናት ጉልበት ብዝበዛና ስራ ጉዳይ፣ እንደዚሁም የጥቃት ጉዳይ፣ ያለ እድሜ ጋብቻ፣ ከፍልሰት ከከተማ ከአንድ አካባቢ መፈናቀል ወደ ኮንዶሚኒየም፣ የተለያዩ አንገብጋቢ የሆኑ ወቅታዊ አርስቶች ላይ ተጨማሪ ጥናት ያደረግንበት ወቅት አለ።
ከኢትዮጵያ ውጪ በፔሩ፣ በህንድና በቪየትናም የሚደረገው ይህ ጥናት ዋና ትኩረቱን በድህነት ላይ ያደረገ ነው።
ኢትዮጵያ ውስጥ እነዚህ 3000 ህጻናት 2000 ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን 22-23 ዓመታቸው ነው። ሌሎቹ ስንጀምር 1000 ልጆች 7 ዓመታቸው ነበር ገና ጥናቱ ሲጀመር። ስለዚህ ሁለቱን ቡድን ማስተያየት እንችላለን፣ ለውጦች ምን ያህል እንደመጡ። ልጆቹ እያደጉ 8 ዓመት ሲደርሱ የትናንሾቹ ከትላልቆቹ ጋር እናስተያያቸዋለን። ኢትዮጵያ ውስጥ በ6 ክልል በ20 የተለያየ አካባቢ ነው ጥናቱ የሚካሄደው እና እያንዳንዱ አካባቢ የሚመረጡት ህፃናት ከባቦሰጥ ማለት እንትን እያንዳንዱ ከደሃውም ከሀብታሙ ግማሽ ሴቶች ግማሽ ወንዶች ናቸው እና ግን ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ ከደሃ አካባቢ ነው። እንደዚሁም ምግብ ዋስትና በገጠሩ ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት።
በያንግ ላይፍስ የሚደረጉ ጥናቶች በኢትዮጵያ ትምህርት ቤቶች የተማሪዎች ምገባ መርሃ ግብር እንዲጀመር ሰፊ ሚና እንደተጫወተ ዶክተር አሉላ ይናገራሉ። ከዚህም ጋር ባለፉት 22 ዓመታት በህፃናት አመጋገብና ትምህርት ረገድ ተመዝግበዋል ያሏቸውን ውጤቶችም ያብራራሉ።
የአመጋገብ ጉዳይ በጣም ወሳኝ መሆኑን ማሳየት ችለናል። ማለትም በህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው፣ በሌላ በኩል ግን ጥናቱ ጥሩ አይነት ውጤት እና ተስፋ የሚሰጥ አይነት ውጤት ነው ያገኘ ነው። ምን ለማለት ነው የፈለግኩት? እነዛ በህፃንነታቸው የተጎዱ በአቃቀንጭራነት ያጠቃቸው ልጆች የተወሰኑት በርከት ያሉት እንደውም በአራቱም ሀገር በተለይ በኢትዮጵያ ሁኔታቸው የተሻሻለ መጣ እያደጉ ሳለ። መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጭራ ያጠቃቸው ልጆች በቃ ተስፋ የላቸውም፣ ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም እጣ ፈንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄማ አመጋገብ ወሳኝ መሆኑ እና መጀመሪያ ላይ በመጀመሪያው 1000 ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል የትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻልን።
ህፃናቱና አዳጊዎቹ በትምህርት ቤቶች የምገባ መርሃ ግብሮችና በየአካባቢያቸው የሴፍቲኔት መርሃ ግብሮች ላይ ከተሳተፉ በኋላ በእድገታቸው ላይ ከፍተኛ የሆነ አዎንታዊ ለውጦች እንደታዩ ዋና ዲሬክተሩ ገልጸዋል። በአንጻሩ ግን የትምህርት ጥራት ማሽቆልቆሉንም በጥናት አረጋግጠናል ይላሉ።
እናም ዋናው ግኝቱ ምንድን ነው? በጊዜ ሂደት የትምህርት ተደራሽነት በጣም ጨመረ። ከዘጠና ቤት ወደ መቶ የሚደርስበት አካባቢ ነበር በከተማዎች። በገጠርም ቢሆን ትልቅ በጣም አመርቂ ውጤትና ትልቅ ለውጥ ነው የመጣው። ነገር ግን በጥራት በጣም ችግር እንደተፈጠረና ጥራት ዝቅ በጣም ያሽቆለቆለ መሄዱን ማረጋገጥ ቻለን።
የጥናት መርሃ ግብሩ በህፃንነት እድሜያቸው ካሳተፋቸው አንዳንዶቹ አይናቸውን በአይናቸው ለማየት ማዕረግ ደርሰው ወላጆቻቸውንም ለአያትነት ወግ ማብቃታቸውን የሚናገሩት ዶክተር አሉላ ጥናቱ በትውልዶች መካከል ያለውን ቅብብሎሽም ያሳየን ይላሉ። በተጨማሪም በስነ ተዋልዶ ጉዳይ በሴቶችና በወንድ ወጣቶች መካከል ሰፊ የግንዛቤ ልዩነት እንደታየ፣ እንዲሁም ከኮቪድ-19 ወረርሽኝ በኋላና ግጭቶችን ተከትሎ የወሊድ መከላከያ አጠቃቀም እንደቀነሰና የህዝብ ቁጥር መጨመር የተመዘገበ እንደሆነም ጠቁመዋል።
ህፃናቱ እያደጉ ሳለ የፆታ ልዩነቶች በጣም ጎልቶ አይታዩም ነበረ 13-15 እስከሚሆናቸው ድረስ። ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ እድሜ ጋብቻ ነበረ እና የዚህ የስነ ተዋልዶ ጉዳዮች ላይ ብዙ ትኩረት አድርገን ነበረ። የወሊድ መከላከያ አቅርቦትና ተደራሽነት፣ የወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ። ሴት ልጃገረድ ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል። በዚህ ሳቢያ በተለይ ለምሳሌ አምቡላንሶች ሴቶችን ከገጠር ወደ ሐኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየነው። ሆኖም በዚህ በጦርነት የቀነሰበት ሁኔታና የወሊድ መቆጣጠር የመቀነሱም ነገርና ብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም።
ያንግ ላይፍስ የኑሮ ውድነትን፣ ጦርነትን፣ ኮቪድ-19ን፣ የከተማም ሆነ የገጠር መፈናቀሎችን ጨምሮ በኢትዮጵያ የተከሰቱ ሌሎች ቀውሶች በወጣቶች ህይወት ላይ ያስከተሉትን የአእምሮ ጫና ማጥንቷል። የመርሃ ግብሩ ዋና ዲሬክተር ዶክተር አሉላ ባለፉት ጥቂት ዓመታት በተለይም ግጭቶች ባየሉባቸው አካባቢዎች የጭንቀትና የድባቴ ምልክቶች እንደጨመሩ ተገንዝበናል ይላሉ።
በትግራይ ጦርነት ጊዜ ሁለት ጊዜ በስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ የጭንቀት አንግዛይቲ የሚባለው መጨመር፣ የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ልክ አሁን ጥናቱን እያካሄድን ነው። ለዚህ ጥናት መነሻ የሚሆን ይሄ ፓይለት የምንለው ሙከራ ጥናት ዘዴዎቹንና መጠይቆቹን ስንጠይቅ በዚህ በጦርነት አካባቢ ችግር ያጋጠማቸው አካባቢዎች የዚህ የአእምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱም ለማጥናት ችለናል። አሁን ደግሞ የምናደርገው በአሁኑ ወቅት የኛ ቡድኖች የአጥኒ ቡድኖች በ20 የተለያየ አካባቢዎች በኢትዮጵያ እያጠኑ ነው።
ከስድስት ክልሎች በተውጣጡ የገጠርና የከተማ ወጣቶች ህይወት ላይ ዘርፈ ብዙና ምሉ ጥናት የሚያደርገው ያንግ ላይፍስ በታላቋ ብሪታንያ መንግስት፣ የውጭ ሀገራትና የጋራ ብልጽግና ሀገራት ተቋም የገንዘብ ድጋፍ ሲደረግለት ቆይቷል። ይሁንና በዓለም አቀፍ ደረጃ በልዩ ልዩ ሀገራት በተስፋፉ ጦርነቶች ሳቢያ ምናልባትም ከቀጣይ አንድ ዓመት ተኩል በኋላ የገንዘብ ድጋፉ ሊቋረጥ ይችላል የሚል ስጋት እንዳጠላበት የያንግ ላይፍስ ኢትዮጵያ ዋና ዲሬክተር ዶክተር አሉላ ፓንክረስት ለአሜሪካ ድምጽ አመልክቷል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተሰናዳው ዘገባ ኤደን ገረመው።
ባልደረባችንን ኤደን ገረመውንና እንግዳዋን ዶክተር አሉላ ፓንክረስትን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል።
ልክ ነው። ፕሮግራማችንን እያጠናቀቅን ነው። ከመሰናበታችን በፊት ግን አድማጮቻችንን እንዲሁ በደረቁ እንዳናሰናብታቸው ሀና ግርማ ባንተ ላይ እያለች የምትጫወተውን ሙዚቃ እንጋብዛቸው። እንኳን በሚታየው በማልደርስበትም
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደናደሩ።